ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዘመናትን ያስቆጠረች ታላቅ ሕዝብ የመሠረታት ታላቅ ሀገር መሆኗን ነው። ሀገሬ አንቀላፍታ ይሆናል እንጂ አልሞተችም። ኢትዮጵያ ደክማ ይሆናል እንጂ አልተሸነፈችም። እምዬ ቀጥና ይሆናል እንጂ አልተበጠሰችም።
ጠቅላይ ሚኒስትር አብይ አህመድ በጀርመን ፍራንክፈርት ጉብኝታቸው ለተለያዩ የአውሮፓ ሀገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ካሰሙት ንግግር የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕሳችን ይሰማል።
ሰሞኑን በምዕራብ ኦሮሚያ መንግስት ኦነግን ትጥቅ ለማስፈታት እያደረገ ያለውን እንቅስቃሴ ተከትሎ ተፈጥሮ የነበረው ሁኔታ ዛሬ ወደ ሰላማዊ ሂደት እየተመለሰ መሆኑን ነዋሪዎች ይናገራሉ። ሙሉ ዘገባውን በዜና መጽሔት ክፍለ ጊዜ እናቀርባለን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥቅምት 21 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። ማንነትን ሳይገልጹ የዛቻ መልእክት ማስተላለፍ፣ በፖሊሶች መዋከብ፣ የጠበኛ ባለሥልጣኖች ተግባር፣ ራስን ሳንሱር ማድረግ፣ ከማኅበረሰብ ማግለል፣ መሰደድና ዝቅተኛ ክፍያ የአፍሪቃ የምርመራ ጋዜጠኝነት የሚገጥሙ ችግሮች ናቸው። የሙስና ተግባርን፣ የሰብአዊ መብት ረገጣን፣ ኃይል የሚጠቀሙ ቡድኖችን፣ የሱስ አስያዥ እጽ ንግድን፣ በዱር አራዊት ላይ የሚፈጸም ወንጀልንና ሌሎች ተመሳሳይ ድርጊቶችን በማጋለጥ ተግባር አፍሪቃውያን ጋዜጠኞች ከቅርብ ዓመታት ወዲህ ትልቅ ሚና ተጫውተዋል። ይሁንና ጋዜጠኞቹ ይህን ሁሉ ሲሰሩ ዋጋ እንደሚያስከፍላቸው በደቡብ አፍሪካ የጋዜጠኝነት ፕሮፌሰር አንቲን በርበር ገልጸዋል። ጭቆና፣ እስራት፣ የማዋከብና የግድያ እርምጃ ሊወሰድባቸው ይችላል ሲሉ ፕሮፌሰሩ አስገንዝበዋል።
በኢትዮጵያ ጀግኒት አለመች፣ አቀደች፣ አሳካች በሚል መሪ ቃል የተወጠነ አገር አቀፍ የሴቶች የሰላም ጉባኤና ንቅናቄ መርሃ ግብር ሊጀመር መሆኑ ተገለጠ። ይህንኑ አስመልክቶ ሴት ሚኒስትሮችና የሁለት ምክር ቤት አፈ ጉባኤና ምክትል አፈ ጉባኤዎች በተገኙበት በአዲስ አበባ ሂልተን ሆቴል ጋዜጣዊ መግለጫ ሰጥተዋል። ከሁሉም ክልሎችና የከተማ አስተዳደሮች የተውጣጡ ሴቶች የሚሳተፉበት አገር አቀፍ የሴቶች የሰላም ጉባኤ የፊታችን ጥቅምት 26 ቀን 2011 ዓ.ም እንደሚካሄድም ተመልክቷል። ስለ ጉባኤውና ንቅናቄው ያብራሩት የሴቶች የሕፃናትና ወጣቶች ሚኒስትር ወይዘሮ የዓለም ጸጋይ አገራዊ የሴቶች የሰላም ጥረት እንደሚመሰረትም አስረድተዋል።
እኛ ሰላም ከሌለ፣ አገር ከሌለ ሴቶች የሚታሰቡ ተጠቃሚነት ተሳታፊነትም ስለማይኖር የሰላማችን ቅድሚያ መስጠት ደግሞ በዋናነት እኛ ሴቶች መምራት ስላለን፣ ስለዚህ ይህን የሰላም ንቅናቄ በሀገራችን ትልቅ ለውጥ ያመጣል ብለን እናስባለን። ሴቶች ራሳቸው ተሳታፊ በማድረግ ልጆቻቸውን በማምከር በየአካባቢያቸው ሰላም እንዲረጋገጥ የማድረግ ስራ ነው የምንሰራው።
በሴቶችና ሕጻናት ጉዳይ ሚኒስትር አዘጋጅነት በአፍሪካ የምጣኔ ሀብት ኮሚሽን በሚጀምረው ጉባኤ ላይ ፕሬዚዳንት ሳህለ ወርቅ ዘውዴ፣ የሰላም ሚኒስትር ሙፈሪያት ካሚልና ቀዳማዊት እመቤት ዝናሽ ታያቸው የሚገኙበት እንደሚሆንም የደረሰን ዜና አመልክቷል።
የደቡብ ሱዳን አማጽያን መሪ ሪያክ ማቻር በሁለት ዓመታት ውስጥ ለመጀመሪያ ጊዜ በጦርነት ወደ ደቀቀችው መዲና ተመልሰዋል። ማቻር ዛሬ ከደቡብ አፍሪካ ጁባ የገቡት በተቀናቃኛቸው የሀገሪቱ ፕሬዚደንት ሳልቫ ኪር አስተናጋጅነት በተደረገ ስነ ስርዓት ለመሳተፍ ነው። ሁለቱ ሰዎች በደቡብ ሱዳን ለአምስት ዓመታት ለሚጠጋ ጊዜ የተካሄደውን የእርስ በርስ ጦርነት ለማቆም ባለፈው መስከረም ወር የሰላም ስምምነት ፈርመው ነበር። ደቡብ ሱዳን ከሰባት ዓመታት በፊት ከሱዳን ተገንጥላ ነጻ ሀገር በሆነችበት ወቅት ማቻር ምክትል ፕሬዚደንት ሆነው ማገልገላቸው የሚታወስ ነው። ይሁንና በፕሬዝደንት ሳልቫኪርና በማቻር መካከል በተከሰተው የስልጣን ሽኩቻ ምክንያት በሁለቱ ባለሥልጣኖች ተከታዮች መካከል ውጊያ አስከተለ። ከዚያ በኋላ ኪርና ማቻር በርካታ የሰላም ስምምነቶች አድርገዋል። ነገር ግን ሁሉም ከሽፈዋል። ውጊያው በመቀጠሉ ወደ 400,000 የሚጠጉ ደቡብ ሱዳናውያን ሕይወታቸውን አጥተዋል። በሚሊዮኖች የሚቆጠሩት ደግሞ ከመኖሪያቸው ተፈናቅለዋል። በወቅቱ የሰላም ስምምነት መሰረት ማቻር በብሔራዊ ውህደት መንግስት ውስጥ ከአምስት ምክትል ፕሬዝዳንቶች ተቀዳሚው ምክትል ፕሬዝዳንት ይሆናሉ።
የፓኪስታን ከፍተኛ ፍርድ ቤት ባንዲት ክርስቲያን ሴት ላይ የቀረበውን ሃይማኖትን የማጥለም ክስ ሰረዘ። ወንጀሉ በህግ ከተረጋገጠ በፓኪስታን ህግ መሰረት እስከ ሞት ሊያስቀጣ የሚችል ነበር። ይሁንና እንዲህ አይነቱ ያልተለመደ ብይን የአክራሪ ሙስሊሞችን ተቃውሞ አስከትሏል። ግጭት እንዳይነሳም ስጋት አሳድረዋል። በአሲያ ቢቢ ላይ የቀረበው ክስ የማያጠራጥር ማስረጃ አልቀረበበትም ይላል ፍርዱ። የሰማሁትን ማመን አቅቶኛል። አሁን ልወጣ እችላለሁ ማለት ነው። እውነት እንድወጣ ይፈቅዱልኛል ስትል ለዘጠኝ ዓመታት ያህል እስር ላይ የቆየችው ተከሳሽ እስር ቤት ሆና ለፈረንሳይ ዜና አገልግሎት ተናግራለች። የፓኪስታን ጠቅላይ ሚኒስትር ኢርማን ሃን በበኩላቸው በአገሪቱ ዙሪያ የታዩትን ጥቂት ተቃውሞች እንዳይገፉበት አስጠንቅቀዋል። እነኚህ ደንብ ያልተከተሉ አድራጎቶች እንዳስቆጧቸው እማጸናለሁ። እስልምናን አይጠቅሙም። ሀገሪቱን ነው የጎዱት። ለፖለቲካ ፍጆታ ሲሉ ጠላቶች የሚጠቀሙት ቋንቋ ነው የተጠቀሙት በማለት አቋማቸውን ግልጽ አድርገዋል። በርካታ እስላማውያን ፓርቲዎች ብይኑን አልተቀበሉትም።
የሳውዲ አረቢያው ጋዜጠኛ ጀማል ካሾጂ ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ እንደገባ ወዲያውኑ ታንቆ እንደተገደለና አስከሬኑም እንደተከታተፈ የቱርክ አቃቢ ሕግ ተናግረዋል። ዋናው የኢስታንቡል አቃቢ ሕግ ኢፍራን ፌዳን ይህን መግለጫ ያወጡት ካሾጂን ገድለዋል ተብለው በሳውዲ አረቢያ የታሰሩት 18 ሰዎች እንዲላኩላት ቱርክ በሳውዲ አረቢያ ላይ ጫና እያደረገች ባለችበት ወቅት ነው። የጋዜጠኛው መገደል ዓለም አቀፍ ቁጣ አስከትሏል። በሳውዲ አረቢያ በቱርክና በዩናይትድ ስቴትስ መካከል ባለው ውስብስብ ግንኙነት ላይ የአደጋ ድባብ አንዣቧል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በቀጣዩ 6 ቀናት ውስጥ በ8 ክፍለ ግዛቶች ውስጥ የምርጫ ዘመቻ የማካሄድ እቅድ መያዛቸውን ይፋ አደረጉ። በመጪው ማክሰኞ በሚካሄደው ምክር ቤታዊ ምርጫ ሪፐብሊካውያን እንዲመረጡ ግፊት ለማድረግ 11 የፖለቲካ ዘመቻ ስብሰባዎችን ያካሄዳሉ። ትራምፕ ዘመቻውን የፍሎሪዳ አስተዳዳሪ ሪክ ስካት ለሕግ መወሰኛው ምክር ቤት አባልነት የሚያካሄዱትን ውድድር በመደገፍ በኢስትሮ ፍሎሪዳ ይጀምራሉ። የሚወዳደሩት ከዲሞክራቲክ ሴኔተር ቢል ኔልሰን ጋር ነው። የምክር ቤት አባል ሮን ዴሳንቲስ ደግሞ ከዲሞክራቱ አንድሩ ጊለም ጋር ይፎካከራሉ።
በመጨረሻም የተባበሩት መንግስታት ድርጅት በየመን ከሶስት ዓመታት በላይ ለሆነ ጊዜ ለዘለቀው ውጊያ ዘላቂና ሰላማዊ መፍትሄ ለማግኘት የሚደረገውን ጥረት ለመርዳት ተኩስ እንዲቆም ዩናይትድ ስቴትስ ጥሪ አቅርባለች። ሁሉም ወገኖች በተኩስ ማቆም፣ ከድንበሮች በመራቅ፣ የቦምብ ድብደባን በማቆም በሰላም ጠረጴዛ ላይ ልናያቸው እንሻለን። ይህ ውሳኔ ልዩ ልዑክ በስዊድን ተገናኝተው በመነጋገር ጦርነቱ እንዲያከትም ለማድረግ ያስችላቸዋል ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ተናግረዋል። ይህን ማድረግ ያለብንም በ30 ቀናት ውስጥ ነው ብለዋል። ዘጋቢያችን ማይክል ብራውን ተጨማሪ ዘገባ አለው። አዲሱ አበበ ያቀርበዋል።
የዩናይትድ ስቴትሱ መከላከያ ሚኒስትር ጂም ማቲስ በዋሽንግተኑ የዩናይትድ ስቴትስ የሰላም ተቋም ለተሰበሰበው ሕዝብ ባሰሙት ቃል የየመንን ውዝግብ ማስወገጃ ወቅቱ አሁን ነው ብለዋል።
The longer term solution, and by longer term, I mean 30 days from now, we want to see everybody around a peace table.
ዘላቂ መፍትሄ የሚመጣው ዘላቂ ስል ደግሞ ካሁን ጀምሮ ባሉት ከ30 ቀናት ባልበለጠ ማለቴ ነውና በዚህ ጊዜ ውስጥ ሁሉም ወገኖች ወደ ሰላም፣ ለተኩስ አቁም ውይይቱ ወደሚያደርሰው ወደ ጠረጴዛ ውይይቱ እንዲመጡ ያስፈልጋል። በዚህም ሁሉም ወገኖች ከጦርነቱ ቀጣና ወጥተውና ትጥቃቸውን ፈተው የሰላሙን ጥርጊያ ጎዳና ለታዋቂውና ለዝነኛው ልዩ የሰላም ልዑክ ለማርቲን ግሪፊዝ ጉዞ ምቹ እንዲሆንለት ሁኔታዎችን ሊያቃኑ ይገባል። እርሱ የሚያደርገውን ያውቃልና ሁሉንም ወገኖች በስዊድኑ ሰላማዊ የውይይት ጠረጴዛ ያሰባስባቸዋል። ይህን ጦርነት የምናቆምበት አይነተኛው መንገድ ይሄ ብቻ ነው።
የብዙ ሺህ ሕዝብ ሕይወት ያለፈበት ውዝግብ የጀመረው በኢራን የሚደግፈው የሁጢ ሸማቂ ቡድን የአገሪቱን ዋና ከተማ ጨምሮ ዓለም አቀፍ ዕውቅና ካለው መንግሥት ላይ ከፊሉን በተቆጣጠረበት ወቅት መሆኑ ይታወቃል። ካለፈው 3 ዓመት በፊት ጀምሮ በሳዑዲ አረቢያ የሚመራ አንድ ጣምራ ኃይል ለየመኑ ፕሬዚዳንት አብዱ ራቢ ማንሱር ሃዲ ድጋፍ ለመስጠት በሁጢ ሸማቂዎች ላይ የአየር ጥቃት ማካሄዱ ይታወሳል። የሰብአዊ መብት አስከባሪዎች እንዳመለከቱት የአየር ድብደባው የብዙ ሲቪሎችን ሕይወት አጥፍቷል። የተባበሩት መንግስታት ድርጅት ልዩ መልእክተኛ ግሪፊትስ ባለፈው መስከረም ጄኔቫ ላይ ሁለቱም ወገኖች እንዲገናኙ አቅደው የነበረ ቢሆንም የሁቲ ሸማቂ ቡድን ባለሥልጣናት ግን ለደህንነታቸው ዋስትና እንዲሰጣቸው በሚል ጥያቄ ወደ ውይይቱ ለመሄድ ፈቃደኛ አልሆኑም።
አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ የዕለቱ አብይ ርዕስ።
ኢትዮጵያ ማንም ተነስቶ እንደፈለገው የሚጋግራት የግል ርስት ሳትሆን ዘመናትን ያስቆጠረች ታላቅ ሕዝብ የመሰረታት አገር ነች አሉ ጠቅላይ ሚኒስትር አብይ አህመድ ፍራንክፉርት ጀርመን ላይ ለተሰበሰቡ ኢትዮጵያውያንና ትውልደ ኢትዮጵያውያን በዛሬው ዕለት ባሰሙት ንግግራቸው። ጠቅላይ ሚኒስትሩ በኢትዮጵያ ዘላቂ ስኬት ላይ ያላቸውን ተስፋና እምነት በዚሁ አውሮፓ ሀገሮች ውስጥ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለእርሳቸው ያላቸውን ድጋፍ ለመግለጽ ባሰናዱት የፍራንክፉርቱ የኮሜርስ ባንክ አሬና ስቴዲየም ፕሮግራም ላይ ባሰሙ ንግግራቸው በድጋሚ አረጋግጠዋል። የሃይማኖት አባቶች በየእምነታቸው ጸልየዋል። የባህል ትርኢቶች ቀርበዋል። ለጠቅላይ ሚኒስትሩም በርከት ያሉ ጥያቄዎች ቀርበው ምላሽ ሰጥተውባቸዋል። ጽዮን ግርማ ዝርዝሩን ይዛለች።
ዛሬ በጀርመን ፍራንክፉርት ኮሜርስ ባንክ አሬና ስታዲየም ውስጥ ከተለያዩ የአውሮፓ ሀገሮች የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያ ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍ ለመግለጽ ባሰናዱት ፕሮግራም ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትሩ የንግግራቸው ቁልፍ መልእክት ችግሮቿ የተወገዱባት ኢትዮጵያን ማየት ላይ ያተኮረ ነበር።
በዚህ ቦታ በፊታችሁ ስቆም ሀገራችን በኢኮኖሚ በልጽጋ ሰላማችን ሙሉ በሙሉ ተሟልቶ ግጭት ጠፍቶ ዴሞክራሲ ጎልብቶ በላቀ ሁኔታ ተከብሮ ቢሆን ምንኛ ደስ ባለኝ ነበር። ግን አይደለም። አሁን በእጃችን ያሉን ሁለት ነገሮች ናቸው፣ ነጻነትና ተስፋ። እነዚህን ሁለቱን ይዘን በትብብርና በአንድነት ከሰራን የምንሻት ኢትዮጵያን ከመፍጠር የሚያግደን ኃይል አይኖርም።
ጠቅላይ ሚኒስትሩ አውሮፓውያን ከጦርነት ማግስት ያሳዩትን መተባበር አድንቀው አገራቸውን የገነቡበትን መንገድም ለኢትዮጵያውያን በምሳሌ አስቀምጠዋል።
ሕዝቡ ጦርነትን አምርሮ ቢጠላ ገፈት ቀማሽ ሆኖ ስላየው ነው። ዘረኝነትና የበላይነት አባዜ አምርሮ የተዋጋው ካደረሰበት ውድመትና ጥፋት ስለተረዳ ነው። ይህ እንደ ሀገርና እንደ ሕዝብ ለእኛ ለኢትዮጵያውያን የሚሰጠን ትምህርት ከፍተኛ ነው። በኢትዮጵያ የፖለቲካ ባህል ውስጥ ብዙዎች የለውጥ ጅማሮች በመሳሪያና በአመፅ ተጀምረው በማሸነፍና በመሸነፍ በማሳደድና በመሰደድ የተደመደሙ መሆናቸው ለሁላችን ግልጽ ነው። አዲስ የሰላምና የእርቅ ምዕራፍ ከመሆን ይልቅ የሌላ ዙር ውጊያና አመፅ መጀመሪያ የሆኑበት አጋጣሚ ብዙ እንደነበር የትናንት ታሪካችን ምስክር ነው። አሁን ያላየነውን የምናይበት ያልሞከርነውን የምንሞክርበት ዘመን ነው። ምቾታችንን ተወት አድርገን መከራዎቻችንን ታክሰን ጥርሳችንን ነክሰን የምንሰራበት ለሀገራችን በተባበረ ክንድ የምንተጋበት ወቅት ነው። በየጎራው ያሉ ኃይሎች አሸናፊ የሚሆኑበትን የፖለቲካ ባህል ከአውሮፓ ተምረን እንደ አገር አሸናፊ የምንሆንበትን መንገድ መያዝ አለብን፣ ይገባናልም።
በአሁኑ ወቅት ኢትዮጵያውያኑና ትውልደ ኢትዮጵያ ከውጭ ሆነው ስለ አገራቸው ሲሰሙ በደስታና በመከፋት ውስጥ በተስፋ ማድረግና በተስፋ መቁረጥ ውስጥ እንደሆነ ገልጸው አንድ ነገር ግን እርግጠኛ ሆኑልኝ አሉ።
ግን እርግጠኛ መሆን ያለባችሁ አንድ ነገር፣ ኢትዮጵያ ማንም ተነስቶ በወደደው ልክና መልክ እንደ ቂጣ ጠፍጥፎ የሚጋግራት የግል ርስት ሳትሆን
ንግግራቸው በሞቀ ጭብጨባ ቢቋረጥም ቀጠሉ ጠቅላይ ሚኒስትር አብይ።
ዘመናትን ያስቆጠረች ታላቅ ህዝብ የመሰረታት ታላቅ ሀገር መሆኗን ነው። እሳት ቢያንቀላፋ ገለባ ጎበኛው እንዲሉ ሀገሬ አንቀላፍታ ይሆናል እንጂ አልሞተችም። ኢትዮጵያ ደክማ ይሆናል እንጂ አልተሸነፈችም። እምዬ ቀጥና ይሆናል እንጂ አልተበጠሰችም። ተስፋ ሳንቆርጥ ሳንከፋፈልና ጊዜያችንን የማይጠቅም ነገር ላይ ሳናባክን ወገባችንን አጥብቀን ከሰራን አገራችንን ታላቅ ማድረግ የሚከብድ አይሆንም። መቼም ኢትዮጵያዊ ሆኖ የኢትዮጵያን ክፉ ማየት የሚመኝ ጤነኛ ሰው አለ አላምንም። ከዚህ ከተሰበሰባችሁ የአገሬ ልጆች መሃል የሀገሩ ነገር ሆዱን የማይበላው ውስጡን የማያንሰፋስፈው ሰው አይኖርም። ኢትዮጵያዊነትን ከቃላት በዘለለና ከስሜት በተሻገረ መልኩ በሥራ የምናይበት ዘመን ላይ ስለሆነን ለጊዜው የማይጠቅመውን ትተን የሚያስፈልገንን አጥብቀን መያዝ ይኖርብናል። ወደድንም ጠላንም እንደ ሀገር ልንሸሻቸው የማንችላቸው ሶስት መሠረታዊ የጊዜ ማዕዘኖች መካከል ላይ እንገኛለን።
አያይዘው ከትላንት ስህተቶች የሚስተካከሉ ዛሬ በትጋት የሚሰራና ነገ ደግሞ የሚገነባ መሰረት መኖሩን ገልጸው ወደፊት ብዙ መሰረት ሊተከልባቸው የሚገቡ ጉዳዮች እንዳሉም ዘርዝረዋል።
ከትናንት አያሌ መልካም ነገሮችን እንደወረስን ሁሉ ብዙ መስተካከል ያለባቸው ነገሮችም ወርሰናል። ፍትህን፣ የሰብአዊ መብት አያያዝን፣ ፍትሃዊ የሀብት ክፍፍልን፣ የዳበረ የሥራ ባህልን፣ በሕግና በሥርዓት መኖርን፣ ሐሳብን በነጻነት መግለጥን፣ ረሃብና ድህነትን ማስወገድን በተመለከተ ገና ብዙ የሚቀሩን ሥራዎች አሉ።
ያለፉትን ጊዜያት እያነሱ እየተወቃቀሱ መቀጠል ለኢትዮጵያ የሚያመጣው ውጤት እንደሌለ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያን ወደፊት ለማሻገር የሁሉንም ሰው ትብብር ጠይቀዋል። ተቋማትን በመገንባት ሂደትም መንግስታቸው እየሰራ መሆኑን በዝርዝር አስረድተዋል።
ምርጫ ቦርድ ነጻ፣ ታማኒና ገለልተኛ እንዲሆን ለማድረግ የሕግና የመዋቅር ማሻሻያ በመስራት ላይ እንገኛለን። የጸጥታና ደህንነት ተቋማት በሰለጠነ መንገድ የዜጎችን መብትና ክብር ጠብቀው የሚፈለግባቸውን ሥራ እንዲሰሩ ጠንካራ ሪፎርም በማካሄድ ላይ እንገኛለን። በመከላከያችን ሁሉም መልኩ ኢትዮጵያን የሚወክልና የሚመስል የዘመነና ከማንኛውም አይነት ጥቃት ሀገሪቱ ሊጠብቅ በሚችልበት ቁመና ላይ እንዲገኝ በእኛ ብቻ ሳይሆን ከወዳጅ ሀገራት ጋር በጥምረት በመስራት ላይ እንገኛለን። የፍትህ ተቋማት ለዜጎች መብት መከበር የሚሰሩ በገለልተኝነት በሕግ የበላይነትና በሊናቸው ልዕልና ብቻ እንዲዳኙ በሕዝቡም ዘንድ የሚከበሩና የሚታፈሩ ተቋማት እንዲሆኑ ማድረግ የዚህ ዓመት አንዱና ዋነኛው ስራችን ይሆናል።
ከዚህ ቀደም በሰሜን አሜሪካ ይፋ ያደረጉትን የአንድ ዶላር የገንዘብ መዋጮም በፍራንክፈርቱ ንግግር ደግመውታል።
ዛሬ በአውሮፓ ለምትገኙ ኢትዮጵያውያን ደሞዛችሁን አስይዛችሁ እንድትበደሩልን ሳይሆን በቀን ከአንድ ማኪያቶ አንድ ዶላር እንድትሰጡን በትህትና በድጋሚ ልለምናችሁ ፈልጋለሁ።
ጠቅላይ ሚኒስትሩ አምባሳደሮቼ እያሉ ለጠሯቸው ታዳሚዎች ተጋግዞ ኢትዮጵያን ከችግር ማላቀቅ እንደሚቻል በንግግራቸው አጽንኦት ሰጥተው ነግረዋቸዋል። ጠቅላይ ሚኒስትሩ የመጨረሻው ንግግራቸው በተስፋና በእምነት የተሞላ ነበር።
ከአስር ዓመት በኋላ ችግሮቿን ሁሉ ትዝታ ያደረገች የማትፈርስ የማትቀለበስና ወደ ኋላ የማትመለስ ለሁላችንም የምትበቃ ለሌሎች የምትርፍ የአፍሪካ ኩራት የዓለም ፈርጥ የሆነች ኢትዮጵያን አያለሁ። ተስፋ አደርጋለሁ በስደትና በተለያዩ ምክንያቶች ሀገርና ቀያቸውን ጥለው በየሰው ሀገር የተበተኑ ህዝቦቿ በሀገራቸው በፈቀዱበት ቦታና መንገድ በፍቅርና በመልካም ጉርብትና በሀገራቸው ብሎ የሚኖሩበት ጊዜ ሩቅ አይሆንም። ተስፋ አደርጋለሁ የኢትዮጵያ ወጣቶች አውሮፓ ተው ለማግኘት ለሚያልሙት ያልተረጋገጠ ቀቢጸ ተስፋ የሳራን በረሃ አቋርጠው የሜዲትራኒያን ባህር ከፍለው የሚነግዱበት ዘመን ላንዴና ለመጨረሻ ጊዜ ያከትማል። ፍሰቱ ወደ አውሮፓ መሆኑ ቀርቶ ወደም የኢትዮጵያ ይቀለበሳል።
አሁን ያለው ጣውረድ አልፎ የደስታ የሚሆን ጊዜ እንደሚመጣ ያላቸውንም ተስፋ ገልጸዋል።
ሁላችንም ወደ ልቡናችን ተመልሰን የትናንቱን በርቅና በይቅርታ ዘግተን የነገውን በተስፋና በፍቅር ሰንቀን የምንኮራበትን ልዩ ሀገር እንገነባለን። ተስፋ አደርጋለሁ ደግሞም አምናለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ታሪክ ኢትዮጵያን ይባርክ። ገለቶማ አመሰግናለሁ። ዳንክሽን ቴንክ ዩ ኢሻ ዳንክ ኢኔን።
በተለያዩ የኢትዮጵያ ቋንቋዎች የሙዚቃ ዝግጅቶች የቀረቡበት፣ የባህል ቡድኖች ግጥም ያነበቡበት፣ ትርኢት ያሳዩበት፣ የተለያዩ ባንዲራዎች የተውለበለቡበት የስታዲየም ዝግጅት ነበር። የሃይማኖት አባቶች በየእምነታቸው ጸልየዋል። ኢትዮጵያ ውስጥ ባሉ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ብዙ ጥያቄዎች ተነስተው በጠቅላይ ሚኒስትሩ ምላሽ ተሰጥቶባቸዋል። ምን ጥያቄዎች ተነሱ? ምላሾቹ ምን ነበሩ? የተለያዩ ኢትዮጵያውያን አስተያየቶችን አካትቼ በነገው ምሽት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ሰሞኑን በምዕራብ ኦሮሚያ መንግስት ኦነግን ትጥቅ ለማስፈታት እያደረገ ያለውን እንቅስቃሴ ተከትሎ ሲካሄድ የነበረ የተቃውሞ እንቅስቃሴ ዛሬ ወደ ሰላማዊ ሂደት እየተመለሰ መሆኑን ነዋሪዎች ገልጸዋል። ሙክታር ጀማል ተጨማሪ ዘገባ አለው።
ሰሞኑን በምዕራቡ የኦሮሚያ ክፍል በተለይ ቄለም ወለጋና ምዕራብ ወለጋ መንግስት የኦሮሞ ነጻ አውጪ ግንባር ኃይልን በግድ ጦር ለማስፈታት እየተንቀሳቀሰ ነው በሚል ተቃውሞ ሲደረግ የነበረው ሰላማዊ ሰልፍ፣ መንገድ መዝጋትና የተለያዩ አድማዎች ዛሬ አካባቢው ወደ ሰላማዊ እንቅስቃሴ እየተሸጋገረ መሆኑን ነዋሪዎቹ ነግረውኛል። ጥያቄን የጀመርኩት ሰሞኑን የትጥቅ ትንቅንቅ ጭምር ሲሰማበት የነበረው ጊዳሚ ወረዳ የጠየኳቸው የሞቱትንም ቀብረን ከዛ በተረፈ አሁን አካባቢው ሰላም ነው ብለውኛል።
ዛሬ ትንሽ እየተሻለ ነው። ንግድ ምናምን አለ፣ የመኪና ጉዞ ምናምን አለ። ትንሽ እየተሻለ ነው። አዎ ይቀሳቀሳል። ዛሬ ትንሽ በብዛት ሰዎቹ ገበያ እየሄዱ ነው። ሰዎቹ ይቀሳቀሳል። በቃ እንደዚህ ነው።
በተለይ በእነዚህ ዞኖች በአጠቃላይ ወደ የተለያዩ የሀገሪቷ ክፍል ለከፍተኛ ትምህርት መጓዝ የነበረባቸው ተማሪዎች ሁላ መውጫ መንገድ አጥተው መቆየታቸውን አንስተውልኝ፣ አሁን ግን መንገዱ ክፍት በመሆኑና የአካባቢው እንቅስቃሴ ሰላማዊ በመሆኑ ችግሮች ተቀርፈው ተማሪዎቹም በሰላም መሄዳቸውንም ከምዕራብ ወለጋ ነጆ ያናገርኩት ሌላኛው ነዋሪ ደግሞ ይህን ነግሮኛል።
ትናንት ትንሽ መንገድ ተዘግቶ ነበር። ተሽከርካሪ ከቦታ ቦታ አይንቀሳቀስም፣ በተለይ ወደ ግንቢና ወደ መንዲ አሶሳ። ዛሬ ሁሉም ተከፍቶ ተማሪዎቹም ወደ ዩኒቨርሲቲያቸው እየሄዱ ናቸው። አሁን ያለው ሁኔታ በጣም ጥሩ ነው። ህዝቡም ተሽከርካሪውም እንቅስቃሴ እያደረገና ያለው ነገር እየተረጋጋ መሆኑ ነው የማየው።
ይህንን የሰላም አየር በተመለከተ የምዕራብ ወለጋና የቄለም ወለጋ ዞን አስተዳዳሪዎችን አግኝቼ ጠይቄያቸዋለሁ። አቶ ለሊሳ ዋቆያ የምዕራብ ወለጋ ዞን አስተዳዳሪ ናቸው። እሳቸውም መንግስት ከኦነግ አመራር ጋር ያለውን ነገር አስተካክሎ ወደ መንገድ እስከሚያስገባ ድረስ ህዝቡ በትግስት እየተከታተለ ሰላሙን መጠበቅ እንዳለበት አሳስበው የአካባቢውን እንቅስቃሴ በተመለከተ ወደ ሰላማዊ መመለሱንም ነግረውኛል።
ያው እንደሚታወቀው መንገዶች ተዘግተው ነበር፣ ግን ዛሬ ወጣቶቹና የአካባቢው ነዋሪ ባደረጉት ተሳትፎ መንገዱ በሙሉ ተከፍቶ ወደ ነበረበት ተመልሷል። የንግድ እንቅስቃሴውም የከተማ ውስጥ ትራንስፖርትም እንደ ዘወትሩ እንደ ከዚህ በፊቱ ስራውን ጀምሯል። አዲስ ነገር የለም። አሁን ጥሩ የሆነ ወደ ነበረበት የመመለስ ሁኔታ።
አቶ ታመነ ኃይሉ ደግሞ የቄለም ወለጋ ዞን ዋና አስተዳዳሪ ናቸው። እሳቸውም በተለይ ወደ ተለያየ የከፍተኛ ትምህርት ለመጓዝ ዝግጅት አጠናቀው መውጫ ያጡ ተማሪዎችን በዛሬው ዕለት በሰላም መሸኘት መቻሉ የከተማዋም ሆነ የጠቅላላ ዞኑ እንቅስቃሴዎች ሰላማዊ አየር እንዳለውም ነው የነገሩኝ።
ሰሞኑን በቄለም ወለጋ መኪና ለሁለት ቀን የመኪና እንቅስቃሴ አልነበረም። ዛሬ ደግሞ ያው ህዝቡ የአገር ሽማግሌዎች ተወያይተው እነኝህ ተማሪዎች ከዩኒቨርሲቲ መቅረት የለባቸው በሚል አሁን ዛሬ የተለቁ ያው መንገድ እየከፈቱ ነው። አሁን በስምምነት እየከፈቱ ነው። በሁሉም ወረዳ ደግሞ ዛሬ ሰላም ነው። ዛሬ የተረጋጋ ሁኔታ ነው። ግጭት ይመለስ።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ተከታዩ ዘገባችን ወደ መቀሌ ይወስደናል። የትግራይ ተወላጅ ዩኒቨርሲቲ ተማሪዎች ለደህንነታችን እንሰጋለን ሲሉ ወደ ሌሎች የአገሪቱ ዩኒቨርሲቲዎች በተለይ ወደ አማራ ክልል አንሄድም፣ እዚሁ ክልላችን ውስጥ እንመደብ ሲሉ በቅርቡ መቀሌ ከተማ ውስጥ ሰላማዊ ሰልፍ ማካሄዳቸውን አስመልክቶ የደረሰን ዘገባ በትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ስለዚሁ ተጠይቀው በቂ ዝግጅት ስለተደረገ የሚያስፈራ ምክንያት የለም ማለታቸውን ጠቅሶ አለም ፍስሐ ተከታዩን አድርሶናል።
ይህ መፈክር ሰብ ህድር ሲቪል ሶሳይቲ ማህበር የትግራይ ተወላጆች የዩኒቨርስቲ ተማሪዎች በክልላቸው እንዲማሩ በጠራው ሰላማዊ ሰልፍ ከነበሩት መፈክሮች የተወሰደ ነው። ጥቅምት 18/2011 ዓ.ም በመቀለ ከተማ ከጠዋቱ 4 ሰዓት አካባቢ የተካሄደው ሰላማዊ ሰልፍ ሰብ ህድር ሲቪል ሶሳይቲ ማህበር ቦርድ ሰብሳቢ አቶ ማሪ ዮሐንስ የትግራይ ተወላጆች የዩኒቨርስቲ ተማሪዎች የህግ የበላይነት የማይረጋጋጥባቸውና ሰላም በሌለባቸው አካባቢዎች ሄደው ጥቃት እንዳይፈጠርባቸው ለመከላከል በክልላቸው እንዲማሩ ድምጻችን እያሰማን ነው ሲሉ የትምህርት ሚኒስቴር ኮሚኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ደግሞ ምንም የሚያሰጋ ነገር የለም፣ በሰላም መማር ይችላሉ። ምክንያቱም እየተደረገ ያለ ነገርና የአካሄድነው ዝግጅት የሚያመለክተው ሰላማዊ የሆነ የመማርና ማስተማር ሂደት በሰላም እንደሚቀጥል የሚያስችል ነው ብለዋል። ሰልፉ ከረማናት አደባባይ ወደ ትምህርት ቢሮ፣ ከትምህርት ቢሮ ወደ ሀውዜን አደባባይ፣ ከሀውዜን አደባባይ በዚህ ስላሴ አደባባይ አድርጎ ወደ ሮማናት በመድረስ የተጠናቀቀው ሰልፍ የማህበሩ ሰብሳቢ አቶ መሐሪ ዮሐንስ አላማው እንዲህ ይገልጹታል።
አላማው የሰልፉ የዩኒቨርስቲ ተማሪዎች ላለፉት 3-2 ዓመታት ጥቃት ደርሶባቸዋል፣ የትግራይ ተወላጅ በተለያዩ አካባቢዎች። ስለዚህ በእንደዚህ አይነት ጥቃት ውስጥ መማር ስለማይችሉ አሁንም ይሄንን ጥቃት ይቀራል ብለን ስለማናስብ፣ መንግስት ወይ ህግ የማስከበር አቅም አለው ብለን ስለማናምን ነው ሰልፍን የጠራ ነው። ስለዚህ በእንደዚህ አይነት ሁኔታ ቢያንስ ህግ እስኪከበር የህግ መንግስት ህግ የማስከበር አቅሙ እስኪደላደር ድረስ ተማሪዎች በየክልላቸው መማር አለባቸው ብለን እናምናለን። ይህንን ጥያቄ የእኛ ብቻ ሳይሆን ተማሪዎችን በተደጋጋሚ እያቀረቡት ነበረ። ለክልል መስተዳድሮች አቅርበውታል፣ ሰሚ አላገኙም። ምክር ቤትም ተነስቶ ነበር ተብለዋል፣ ሰሚ አልተገኘም። ስለዚህ እኛ እንደ ሲቪል ሶሳይቲ በመነት ጥቃት በመነት ዙሪያ ወይ በመነት መነሻ አድርገው የሚነሱ ጥቃቶች መከላከል አንድ አላማችን ስለሆነ ተማሪዎች በመነታቸው ምክንያት የትግራይ ተማሪዎች በተለይ የተለያዩ አካባቢዎች ሄደው በተለይ ደግሞ ሰላም በሌለባቸው አካባቢዎች ወይ ደግሞ የህግ የበላይነት በሌለባቸው አካባቢዎች ሄደው ጥቃት እንዳይደርስባቸው ለመከላከል ነው እና ይከላከላል ብለን ያሰብነው አንድ መንግስት በእንደዚህ አይነት ቱርሞይል ወይ ደግሞ የህግ የበላይነት በጠፋበት ጊዜ ተማሪዎች በየክልላቸው ቢማር ቢያደርግ የተሻለ ነው ብለን እናምናለን። ይህን ማድረግ ከተቃቃተው አትሊስት ፍሬሽ ተማሪዎቹ በየክልላቸው ምደባ ወጥቷል። እሱ ዝርዝር ያለንም ግን በየክልላቸው ቢማር የተሻለ እንትን ሰላምና መረጋጋት ይመጣል ብለን ስቲል የሄዱ ተማሪዎች ሳይኮሎጂካል ፕሬዠር ውስጥ ነው ያሉት። እየደወሉ ነው ከተለያዩ አካባቢዎች፣ ጫና ውስጥ ነው ያሉት፣ በተለይ አማራ ክልል ያሉት ማለት ነው። ስለዚህ እኛ እነዚህ ተማሪዎች ህጻናት ናቸው፣ በጣም ወጣቶች ናቸው። በእንደዚህ አይነቱ ጫና ውስጥ ሆነው ትምህርታቸው መከታተል ይችላል ብላና ከዛ ደግሞ በአካባቢው ሁሌም የህግ ጥሰት ሲፈጸም ወይም ደግሞ ህግ ሰላም ሲደፈርስ እነሱ ላይ ነው የሚያርፈው ጥቃቱ፣ ሆስቴጅ ይዟቸዋል። እና ይህንን ለማስቀረት ነው ሰልፍ የጠራ ነው።
ባለፉት 2-3 ዓመታት በአማራና በኦሮሚያ አካባቢ በሚገኙ ዩኒቨርሲቲዎች ያጋጠመ ችግር ዛሬም እንደማይደገም ዋስትና የለንም በሚል መፈክር ታጅቦ የተካሄደ ሰልፍ በሰላም ተጠናቀዋል። ሰልፉ የትግራይ ዩኒቨርሲቲ ተማሪዎች ህይወት ያሳስበኛል፣ ተማሪዎች ትርጉም የሌለው መስዋዕትነት መክፈል የለባቸውም በሚል መፈክሮች ታጅቦ ነው የተካሄደው። የሰብህድር ሲቪል ሶሳይቲ ማህበር ቦርድ ሰብሳቢ አቶ መሀሪ ዮሐንስ ከዚህ ሰልፍ የሚጠብቁትን
እኛም እንግዲህ መንግስት አስተሳሰቡን ይቀይራል ብለን እንደምናስበው የዚህ ሰልፍ ዓላማ መንግስት ሀሳቡን እንዲቀይር ጫና መፍጠር ነው። ሌላ ዓላማ ያለውም ያው መንግስት በዚህ ሰልፍ ሀሳቡን ካልቀየረ ሌላ እንትን እንሄዳለን፣ እንደዚሁ ትግላችን እናጠናክራለን ማለት ነው። እና ፎርሹር ደግሞ መንግስት ይህንን አይቶ ለተማሪዎች ጥበቃ ያደርጋል ወይ ደግሞ እያልነው እንዳለ ነው ዲማንድ እንደምናደርገው አስቸጋሪ ከሆነ አካባቢዎች ወደ የክልሎቻቸው ሪሎኮት ያደርጋቸዋል ብለን እናስባለን። ሊመድባቸው ወደ የክልሎቻቸው ይመድባል ብለን እናስባለን። ይህንን ካልሆነ ጥቃት ላይ ከተፈጸመ እስኪ ትግላችን እንቀጥላለን።
በሰልፍ ማዕከል ያገኘሁት ተማሪ ሀብታም ወልዳይ በኦሮሚያ ክልል ከሚገኙ ዩኒቨርሲቲዎች የሶስተኛ ዓመት የኢኮኖሚክስ ተማሪ ነው። አስተያየቱ እንዲህ ይገልጻል።
እኔ የወጣሁበት ምክንያት በዛ በኦሮሚያ ክልል ላይ ብዙ ግፋትና ብዙ ትግራይ በመሆኔ ብዙ ግፋት ስለደረሰብኝ እንደውም ለእኔ ለመግደል ብዙ ጥረት እያደረጉ ስለነበሩ በቃ ከመሞት እዚህ ላይ ይሳለኛል። እዚህ ሀገሬ ላይ ትግራይ ዩኒቨርሲቲ ሰላም ያለበት ቦታ እየተማርኩ ቢኖር ይሻላል ብዬ ነው። በጣም የሚያሳዝን ነው። 2 ዓመት ተምሬ እንዳልተማርኩ ነው የሆንኩት ማለት ነው። ካላስገቡኝ በቃ እንዳልተማረ ሰው እኩል ሁኜ እኖራለሁ ማለት ነው። እኔ የወሰንኩበት ውሳኔ በቃ ካስገቡኝ አስገቡኝ፣ ካላስገቡኝ ደግሞ በቃ የቤተሰብ ሸክም ሁኜ የመኖር ብቻ ነው። እንደውም 4ኛ ዓመትም አለ እኔ የማውቃቸው ያለው ሄድ ዩኒቨርሲቲ 16 ምናምን ጠርቶ ያለው ሄዱ ስላሉ በቃ ይሄ ችግር አይቶ ይረዳናል ብዬ ነው የማስበው።
እሁድ ለተካሄደው የዩኒቨርስቲ ተማሪዎች ሰልፍ ማብራሪያ ለማግኘት ወደ ትምህርት ሚኒስቴር በመደወል የኮሚኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ማብራሪያ ደግሞ እንዲህ ይላል።
በየክልሉ ያሉ መቀመጫቸውን ክልል ላይ ያደረጉ የከፍተኛ ትምህርት ተቋማት ደግሞ ተጠሪነታቸው ለፌዴራል መንግስቱ ነው። ፌዴራል መንግስቱ ደግሞ የከፍተኛ ትምህርት ተቋማትን ህልውና የመጠበቅ ብሎም ደግሞ እዛ ውስጥ የሚማሩ ተማሪዎችን ደግሞ ሰላማቸው እንዲጠበቅ የማድረግ ስራ ኃላፊነትም ስላለበት ይህንን ስራውን ለመስራት ከዩኒቨርሲቲው መቀመጫ ያደረጉባቸው ክልሎች ጋር ከመንግስታቱ ጋር በህብረት ለመስራት መንግስታትም ሰፊ የሆነ ስራ እየሰሩ እንዳለ መረጃ አለን። በተመሳሳይ ያላቸውን ዝግጁነት ራሱ ምን እንደሚመስል የእያንዳንዱ የክልል መንግስታት ለህብረተሰቡ እየሰሩ ያሉትን ስራ በደንብ ሊገልጹ በሚገባ መልኩ እንዲገልጹ ተደርጎ ገልጸዋል። በተመሳሳይ መግለጽም ብቻ አይደለም ስራም ራሱ እየሰሩ እንዳለን ጭምር ኮማንድ ፖስት ተቋቁሞ የሱፐርቪዥን ስራም ተወጥቶ እየታየ ያለ ስለሆነ በአሁኑ ሰዓት በጣም በርካታ ተማሪዎች እኮ ከመቀሌም ከአዲግራትም ወደ ሌላ ዩኒቨርሲቲ የተመደቡ ተማሪዎች እኮ ይሄዱ እየገቡ ነው ያሉት። ሌላውም ክልል ላይ ያሉ ዩኒቨርሲቲዎች የክልል ተወላጅ ብቻ ሳይሆን ከዛም ውጭ ያሉ ተማሪዎች እኮ እየሄዱ በየዩኒቨርሲቲው ገብቶ ትምህርት እየተማሩ የጀመሩም አሉ። አሁን ደግሞ አካባቢ እየተደረገላቸው ያሉ ተማሪዎችም ደግሞ አሉ። ስለዚህ ይህንን ነው የሚመስለው።
አንድ ነገር ላስታውስ፣ እኔ ካነጋገርኳቸው ሰዎች አንድ ሴት ተማሪ ተናገረች። ምን መሰለች? ለ1-2 ቀን በባስ በሰላም መሄድ የማይቻልበት ቦታ ለ3-4 ዓመት ሂድ ማለት ሪስክ ነው እያለች ነው።
አሁን ምንድን ነው ሰው ስጋት፣ አሁን ቀደም ብሎ በተለይ በ2010 የነበረው ነባራዊ ሁኔታ አሁን የሰዎቹ የሰጉ ያለት ስጋት ያመላክታል። ትክክል ነው። ግን ያ ለ2010 ዓ.ም መጥፎ ስራዎች ደግሞ አሁን ለ2011 ጥንቃቄ እንድናደርግበት ጥሩ ሌሰን ሆነው ያለፉ ዓመታት ናቸው። ስለዚህ ህዝቡን በማስተባበር ህብረተሰቡ የከፍተኛ ትምህርት ተቋማት ተማሪዎችን ለመቀበል ከወትሮ በተለየ መልኩ ሰፊ የሆነ ዝግጅት አድርገው አካባቢ እያደረጉላቸው ነው ያለ።
ግን በእናንተ በኩል አሁን ሰላማዊ ነው፣ ምንም ችግር የለም፣ ሄዶ መማር ይችላሉ እያል ነው።
አዎ መማር ይችላሉ እያልን ያለ። ምክንያቱም አሁን እየተደረገ ያለው ነገር የነበረን ዝግጅት ራሱ የሚያመላክተው ሰላማዊ የሆነ የመማር ማስተማር ሂደቱ በጣም እንዲቀጥል ሊያደርግ የሚችል እንደሆነም በመንግስት ደረጃም እየተረጋገጠ ስላለ ማለት ነው።
እሺ፣ አመሰግናለሁ።
አመሰግናለሁ አባለ።
ባለፈው እሁድ የተካሄደው ሰልፍ በመቶዎች የሚቆጠሩ የተሳተፉበት በሰላም የተጠናቀቀ ሰላማዊ ሰልፍ ነበር። ዓለም ፍስሐ ከመቀለ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:35 መሆኑን ያመለክታል። ወደ ቀዳሚው ዝግጅት ነው የምናልፈው። አስተናጋጆች አሉ አከበደና
አዳነች ፍስሐየንን። አድማጮች አሁን ለዚህ ክፍል ቀዳሚ ወደ ሆነው ሳምንታዊው ቅንብር አሜሪካና ህዝቧ። ዩናይትድ ስቴትስ ሚኒሶታ ክፍለ ሀገር ሚኒያፖሊስ ከተማ የሚኖር አንድ ወጣት በዓለም አቀፍ ደረጃ ያለውን ከስደተኝነት ጋር የተያዘ ቀውስ ለመቅረፍ ትንሽዬ ብትሆንም የቅዳሜ ላድርግ ብሎ ተነስቷል። የኮሌጅ ትምህርቱን እየተከታተለ ከስደተኝነት ጋር ልዩ ግንኙነት ያለው የጌጣጌጥ ኩባንያ አቋቁሟል። ይህን ወጣት የሚያስተዋውቅ ዘገባ የቪኦኤዋ ጁን ሶ አጠናቅራለች። ቆንጅታዬ ለአሜሪካና ህዝቧ ክፍል ይዘዋለች።
በዓለም ዙሪያ ያለውን የስደት ቀውስ፣ ግሪክ ሜዲተራኒያን ባህር ዳርቻ አሸዋው ዳር ያሉትን ሁኔታዎች ከሚያሳዩት ፎቶዎችና ቪዲዮዎች ይበልጥ የሚያስታውስ አይኖርም። ባህሩን ለማቋረጥ መከራቸውን ያዩ ስደተኞች የለበሷቸው በሺዎች የሚቆጠሩ በባህር ውስጥ የመስጠም አደጋ ሰለባዎች የሚለብሷቸው እነዚያ ድምቅ ብርቱካንማ መንሳፈፊያ ጃኬቶች ናቸው። መሐመድ ማሊምን መንፈሱን ያናወጠውም ይኸው ምስል ነው። በሚማርበት ኮሌጅ የቢዝነስ ትምህርት የሚከታተለው መሐመድ ባለፈው ዓመት አንድ የፋሽን ኩባንያ ያቋቁማል። የመጀመሪያው ለሽያጭ ያዘጋጀው ውጤትም የእጅ አምባር ነው። ኩባንያውን ኢፕሞኒያ ብሎ ሰይሞታል መሐመድ።
ይህ አምባር የተሰራው ስደተኞች ግሪክ መሬት ለመድረስ ከለበሷቸው ጃኬቶች ነው። እንደምትመለከቺው አምባሩ ውጪው ብርቱካንማው የነፍስ አድን ጃኬቱ ነው። ከስር ደግሞ የእኛን ኩባንያ መፈክር ሰብአዊነትን እንገንባ የሚለው የተጻፈበት ቆዳ ተለብዷል።
በአሁኑ ጊዜ ከኮሌጅ ተመርቆ ያለው ማሊም ፋሽን ለእኔ ታሪክ የምተርክበት መሳሪያ ነው ይላል።
ማናቸውም ሰው ቢሆን ፋሽንን ራሳቸውን ለመግለጽ ስለ ራሳቸው ታሪክ መነጋገሪያ መንገድ አድርጎ ይጠቀምበታል። እኔም በፋሽን መነጽሬ ይህን ታሪክ ማውሳት ፈለግኩ።
መሐመድ ማሊም ኩባንያውን ኢፒሞኒያ ብሎ ሰይሞታል። የግሪክ ቋንቋ ቃል ነው።
ትርጉሙ ጽናት ማለት ነው። ስደተኛ ከእርስ በርስ ጦርነትም ይሁን ከተፈጥሮ አደጋ ሸሽቶ ሲሰደድ በብዙ ችግር ውስጥ ያልፋል። በዚያ ጉዞም እየጠነከረ እየጸና ይሄዳል።
ማሊምም ከኬንያ በስደት የወጣ በመሆኑ የስደትን ነገር ያውቀዋል።
ወላጆቼ በ1990ዎቹ ሶማሊያ የእርስ በርስ ጦርነቱን ሸሽተው የሰደዱና እኔ ኬንያ ስደተኛ ካምፕ ውስጥ ነው የተወለድኩት። በሶስት ዓመቴ ቴክሳስ ገባን።
አምባሮቹ የሚሰሩት ኔዘርላንድስ ውስጥ በሚገኝ ድሪም በሚባል ፋብሪካ ውስጥ ነው። እዚያ ያሉት የመሐመድ አጎት የንግድ ሸሪኩ ናቸው። ከተለያዩ የዓለም አካባቢዎች ሄደው እዚያ የሚገኙ ብዙ ስደተኞችን ቀጥረው ያሰራሉ አጎትየው።
አምባሩ የፋሽን ጌጥ ብቻ ሳይሆን ስደተኞችን መርጃ መደገፊያም መሳሪያ ነው። ከትርፋችን 50% ስደተኞችን ለሚረዱ ለበጎ አድራጎት ድርጅቶች እንሰጣለን።
ማሊም አምባሮቹን በኮሌጆች ውስጥ ስለ ስደተኝነት ቀውሶች ለማስተማር በሚያደርጋቸው ጉዞዎች አማካይነት በኢንተርኔት ይሸጣል።
We need to understand that when a refugee flees from war, it's not their choice.
ስደተኛ በጦርነት ምክንያት አገሩን ጥሎ የሚሰደደው ወዶ አለመሆኑን መረዳት ያስፈልገናል። ተሰደው ወደ አዲስ ሀገር ሲመጡ ደግሞ ይዘውት የሚመጡትን ባህላቸውን ተሰጥኦቻቸውን ብዝሃነታቸውን እጆቻችንን ዘርግተን ልንቀበላቸው ይገባል።
ዛሬ በአምባር የጀመረው ወጣቱ መሐመድ የፋሽን ጌጣጌጥ ውጤቶችን ለማስፋፋት እቅዳለው።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የዕለተ ረቡዕ ምሽት ስርጭታችንን ነው። አሁን ለተከታዩ ቅንብር ወደ አውሮፓ እንሻገራለን። የአፍሪካን የግል ዘርፍ ለማበረታታትና የመሰረተ ልማት አቅሟን ለማጠናከር ታስቦ በጀርመን የቡድን 20 ፕሬዝዳንት የፕሬዝዳንትነት የተፈጠረ መርሃ ግብር የግሉ መዋለ ንዋይ እንዲሳብና እንዲበረታታ ለማድረግ የታለመ ነው ይለናል። የላላይ ምጣኔ ሀብት የንግድና የገንዘብ ማዕቀፎች መሻሻልና የመዋቅሮቻቸው መለወጥ ከዋነኛ ዓላማዎቹ መካከል የሚገኙ ናቸው። የበርሊን ፎረም ተብሎ በሚጠራው በዚህ መድረክ ትናንት በተካሄደው የዘንድሮ ጉባኤ ላይ የኢትዮጵያውያን ጠቅላይ ሚኒስትር አብይ አህመድን ጨምሮ የ11 የአፍሪካ ሀገሮች መሪዎች ተገኝተውበታል። ስለ በርሊን ፎረም ትርጉምና ስለ ውጪው መዋለ ንዋይ ማብራሪያ እንዲሰጡን የዓለም ባንክ የምጣኔ ሀብት ባለሙያ የነበሩትን ዶክተር አክሎግ ቢራራን ጋብዘናል። ከዶክተር አክሎግ ጋር ያደረገውን ውይይት ተከታይ ክፍል ቀጥሎ የሚያቀርብልን ሰለሞን አባተ ነው ያነጋገራቸው።
ይሄ የበርሊኑ ጉባኤ ለማድረግ የሚፈልጋቸው 4 ነገሮች አሉ ተብሎ ይነገራል። አንዱ ጥልቀት ያለው የፖሊሲ ለውጥ እንዲካሄድ ይላል።
ጥልቀት ያለው የፖሊሲ ለውጥ የዚህ የቡድን 20 የራሱን ነው ወይስ በየሀገሮቹ ውስጥ በአፍሪካ ሀገሮች ውስጥ ነው? የሀገሮች
በአፍሪካ ሀገሮች የአውሮፓውያንን ልምድ የአፍሪካም ሀገሮች እንዲቀበሉት ለማለት ይመስለኛል ስተረጉሙ። ምክንያቱም ጀርመኒ የግል ክፍሏ ጠንካራ ስለሆነ ከኛ የምትጠብቀው ግብአት ያላት አይመስለኝም። ግን የግል ክፍሉ በአፍሪካ በጣም ጫጩት ነው። ጫጩት ከሆነ የግል ክፍሉ ይስፋፋ በሚባልበት ጊዜ እንግዲህ ትሪኩ በጣም አስቸጋሪ የሚሆነው ለአብይ እኔ አማካሪው ብሆን ምንድን ነው እኛስ የምናገኘው ነገር ምንድን ነው ብለን መጠየቅ ይኖርብናል። የግል ክፍሉ በሚባልበት ጊዜ ዝም ብለን በሊልነት ወይም ደግሞ ሊብራል በመሆን አይ የግል ክፍሉ ይስፋፋ በሚልበት ጊዜ አገር ተከል የሆነው የግል ክፍል ጫጩት ሊሆን ይችላል። ስለዚህ እዚያ ላይ መጠንቀቅ ያለብን ይመስለኛል።
ከውጪ በሚገባ ኢንቨስትመንት ሊዋጥ ሊጥለቀለቅ ይችላል ማለት ሆነ።
አዎ ልክ ነው። ስለዚህ ጥንቃቄ መደረግ ያለበት እኔ የማገኘው ምንድን ነው? የአገሬ የግል ክፍል የሚያገኘው ምንድን ነው? አገር ተከል የሆነ የግል ክፍል ለማጠናከር የምችልበት ሁኔታ አለ ወይ? ጀርመኖች በዚህ በኩል ወይም ደግሞ ፈረንሳዮች የG20 ሀገሮች በዚህ ልትረዱ ትችላላችሁ ወይ ብሎ መጠየቅ የጎንዮሽ ውይይት ያስፈልጋል።
ተፎካካሪ እንዲሆን የሀገር ሀብት የሀገር መዋለ ንዋይ ማለት ነው።
አዎ ጥገኛ ሳይሆን ተፎካካሪ እንዲሆን ኢትዮጵያ ኤክስፖርት ለማድረግ እንድትችል። ምክንያቱም አንዱ ችግር የኢትዮጵያ የተዛባ የንግድ ሁኔታ ነው ያለው። ከውጭ የምንሸምተው እጅግ በጣም የሚያስፈራ በጣም ብዙ ነው። ወደ ውጭ ኤክስፖርት የምናደርገው ግን እያደገ ዲቨርሲፋይድ የሆነ እየተሻሻለ አልሄደም።
በዚህ ምክንያት ነው ያ የንግድ ክፍተቱ የሚፈጠረው፣ ይሄ ትሬድ ዲፊሲቱ የሚፈጠረው ማለት ነው።
አዎ
የበጀት እጥረት እና የመሳሰሉ ነገሮች።
ያን ደግሞ ለማሟላት መዋቅራዊ የሆነ ለውጥ ያስፈልጋል። 80% የሚሆነው ብዙ እንትን አንድ አሁን በቅርብ አገር ቤት ካሉ ኢኮኖሚስቶች ጋር የምከራከረው በውስጥ በይፋ ሳይሆን ምንድን ነው የኢትዮጵያ ኢኮኖሚ በአብዛኛው አላደገም በሚባልበት ጊዜ ስንት በመቶ የሚሆነው ነው የገጠር ኢኮኖሚ የሚለውም ላይ ስምምነት የለም። በጣም የሚያሳዝን ነው። አገር ቤት ያሉ ኢኮኖሚስቶች ይህን ሊያውቁ ይገባቸዋል። ስታቲስቲኩ መኖር ነበረበት። ከቅድ ሚኒስትር፣ ከእድገት ሚኒስትር፣ ከፋይናንስ ሚኒስትር ሊገኝ ይችላል። ባንኮች ኢንፎርሜሽን ለመስጠት ይችላሉ። ምርምር ሊካሄድበት ይችላል። ግን መዋቅሩ አልተሻሻለም በምንልበት ጊዜ እኔ ያደግኩት ጎንደር ነው። እኔ የተወለድኩት ጎንደር ነው። በነበርኩበት ጊዜ የነበረው የኢኮኖሚ ሁኔታና አሁን ያለው ሁኔታ የተለያዩ ናቸው አይደሉም የሚኖረን በደንብ ለማወቅ ፈልጋለሁ። በመዋቅር ደረጃ በሚታይበት ጊዜ እኔ የተወለድኩበት መንደር አሁን ካለው ሁኔታ አልተለወጠችም። ስለዚህ ካልተለወጠ የገጠሩ ኢኮኖሚ ዘመናዊ እንዲሆን ትልቅ 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 መረባረብ ያስፈልጋል ማለት ነው። ሌላው እዚህ G20 አገሮች በሚወያዩበት ጊዜ የኢኮኖሚውን መዋቅር ለመለወጥ የውጭ ኢንቨስትመንት በጣም አስፈላጊ ነው የሚል እንትን አለ። እርግጥ ነው
ይሄ ከጀመሩልኝ ከአራቱ ዋና ዋና ጉዳዮች ሁለተኛው ነው ማለት ነው።
አዎ፣ ሁለተኛው ይሄ መዋቅርን መለወጥ የሚለው በተደጋጋሚ ይነገራል። አፍሪካ የኮሞዲቲ ወይም የጥሬ ዕቃ ኤክስፖርት ላይ ያተኮረ አህጉር ነው። አሁንም ዝም ብሎ ጥገኛ ነው። ጥሬ ዕቃ ሽጦ የተሰራ ዕቃ ይሸምታል የሚል እንትን አስተሳሰብ አሁንም አለ። ይሄ ትክክል ነው። በአብዛኛው ለምሳሌ ቻይናዎች ወደ አፍሪካ ይመጣሉ፣ መሰረተ ልማት አስፋፍተዋል። በዚህ ምንም የማይካድ ትልቅ አስተዋጽኦ አድርገዋል ለማለት ይቻላል። ግን ቻይናዎች መሰረታዊ በሆነ ደረጃ ማለትም የአፍሪካ ኢኮኖሚዎች ተወዳዳሪ እንዲሆኑ ራሳቸውን እንዲችሉ አስተዋጽኦ አድርገዋል የሚለውን ጥያቄ ስጠይቅ አላደረጉም ነው። ስለዚህ መዋቅራዊ ለውጥ በሚባልበት ጊዜ ያነ መዋቅር ዘመናዊ የሆነ ኢኮኖሚ ተፈጥሮ የግል ክፍሉ ተወዳዳሪ ሆኖ አፍሪካውያን ኤክስፖርት የሚያደርጉት እያመዘነ እንዲሄድ ጀርመኒ፣ ፈረንሳይ፣ አሜሪካ፣ ሌሎች ምን ያደርጋሉ የሚለውን ጥያቄ መወያየት ያስፈልጋል። እንዲሁ ተነጋግሮ አይ መዋቅሩ ይለወጥ የሚለውንማ እኔም እቀበላለሁ፣ የገጠሩም ገበሬ ይቀበላል። መሳሪያው እንዲለወጥለት እንዲሻሻልለት የማይፈልግ የገጠር ገበሬ አላውቅም። እንዲሻሻል፣ ህይወቱ እንዲሻሻል፣ ልጆቹ እንዲማሩለት፣ ጤናው እንዲጠበቅለት ይፈልጋል። ጥሩ ኑሮ እንዲኖር ይፈልጋል። ያ አይደለም ችግሩ፣ እንዴት የሚለው ምን አይነት ግብአት ይደረግ የሚለው ብሔራዊ የሆነ ሚና መጫወት ያለበት ማን ነው? ኢንፑቶቹን መስጠት ያለበት ማን ነው? ጥገኝነትን ለማስወገድ ምን መደረግ አለበት የሚሉት ሁሉ በጣም አንገብጋቢ የሆኑ ጥያቄዎች ስለሆኑ በዚህም ላይ ውይይት እንደሚደረግበት አምናለሁ። ሶስተኛው የኢንቨስትመንት የሚባለው መዋለ ንዋይ ፈሰስ ብዙ ጊዜ አከራካሪ የሆነ ሄዷል። ለምሳሌ በዚህ ሀገር በምንኖርበት ሀገር ሌላው ቀርቶ ራሱን የቻለ ሀብታም እና የበለጸገ አሜሪካ የውጭ ሀገር ኢንቨስተሮች ለሀገራችን አይግቡ እያሉ መናገር ጀምረዋል። ቻይናዎች የአሜሪካን ኢኮኖሚ የበላይነት አልያዙም እና ለአገሪቱ የሚጠቅም ፊኒሽድ ፕሮዳክት ጫማ፣
ሸቀጦች፣ ያለቁ ምርቶች ማለት ነው።
አዎ፣ ውጤቶችን ቢያቀርቡ ምን አለበት የሚለውን ጥያቄ ማቅረብ ያስፈልጋል። ነገር ግን ወደ አፍሪካ ልመለስና ኢንቨስትመንት በሚካሄድበት ጊዜ የወርቅ ኢንቨስትመንት ይሁን የዘይት ኢንቨስትመንት ይሁን የቡና ኢንቨስትመንት ይሁን ሌላ ኢንቨስትመንት በሚካሄድበት ጊዜ ያነ ኢንቨስትመንት ለኢትዮጵያ ወጣት ትውልድ ስራ የስራ እድል ይፈጥራል ወይ? የኢትዮጵያን የግል ክፍል ያጠናክራል ወይ? ተወዳዳሪ የሆነ ኢኮኖሚ ይፈጥራል ወይ? ኢትዮጵያ ኤክስፖርት የምታደርገው በየጊዜው እያደገ ሄዶ ኢምፖርት ከምታደርገው ጋር ሚዛናዊ በሆነ መንገድ ሊካሄድ የሚቻልበት ሁኔታ ይፈጠራል ወይ የሚለው በበርሊን ፎረም በይፋም ይሁን በውስጥ ውይይት መካሄድ አለበት እና እነዚህ 11 ሀገሮች መሳተፋቸውና እንደ ጋና ያሉት ሀገሮች መገኘታቸው በጣም ነው ደስ ያለኝ። ምክንያቱም ጋናውያን እንደው የፈለገውን ያክል ብንወቅሳቸው በተቻለ መጠን ሁለት ነገሮች እንደው ምሳሌዎች ልጥቀስ። አገር ወዳድ መሪ እንዴት ያለ አስተዋጽኦ ለማድረግ እንደሚችል፣ አንደኛ ከጥቂት ዓመታት በፊት የጋና መንግስት የጋና ጥሩ ጥሩ ለም መሬት አላት፣ ነገር ግን ወጣቶቿ የስራ እድል አላገኙም ብሎ ውይይት አደረገ። ካደረገ በኋላ አይ ወጣት ትውልድ ዝም ብሎ የስራ እድል በከተማ ብቻ መፈለግ የለበትም፣ የገጠሩ ኢኮኖሚ ዘመናዊ እንዲሆን ማድረግ አለብን ብለው $100 ሚሊዮን ከአይዳ ከዓለም ባንክ ተበድረው ያንን ለወጣቶች ስራ እንዲውል አድርገዋል፣ በእርሻ በኩል ማለት ነው። ስለዚህ አገር ወዳድ የሆነ መንግስት ኒሽ ወይም ደግሞ በጣም ጠቃሚ የሆኑ ሴክተሮችን ፈልጎ በእነዚያ ላይ ኢንቨስት ለማድረግ ይችላል። እኔ ጠቅላይ ሚኒስትር አብይ ወደዚህ ሀገር መጥተው በነበሩበት ጊዜ አንድ ሰጀሽን ያቀረብኩት እና በሲልድ ኤንቨሎፕ የሰጠሁት ምንድን ነው፣ ለወጣቶች የተለየ ትኩረት ይሰጥ። ከዓለም ባንክም ብንበደር በአምሳ አመት ያለ ወለድ የምንከፍለው ብንበደር ጥሩ ነው፣ ግን ያን ገንዘብ እንዳይባክን ማድረግ አለብን የሚል ምክር ሰጥቼ ነበር። ሁለተኛው የማቀርበው ምሳሌ የጋና መንግስት በዚህ በጂ20 በፎረሙ ዙሪያ ከጀርመን መንግስት ጋር ተዋውሎ 100 ሚሊዮን ዩሮ ለኢንቨስትመንት ለጋና ኢንቨስትመንት አግኝቷል። ያነ 100 ሚሊዮን ዩሮ ለምን ስራ እንደሚውል አላውቀውም። ነገር ግን ለጋና የግል ክፍል ለጋና ኢኮኖሚ አቅም ግንባታ የሚውል ከሆነ ጠቃሚ ነው። ስለዚህ ጠቅላይ ሚኒስትር አብይም በበኩላቸው ባይላተራል የሆነ ግንኙነት እያደረጉ ውይይት እያደረጉ ካሁን በኋላ የምትሰጡት ገንዘብ አይባክንም፣ ሙስናን ለማጥፋት እየሞከርን ነው፣ ካሁን በኋላ ከውጭ የሚገኘው የውጭ ምንዛሬ አይባክንም ብለው ቃል ሰጥተው ለዚያ ማስተማመኛ የሆነ ተቋማት እየመሰረትን ነው ካሉ በኋላ እንደዚህ 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 ያሉ ፕሮጀክቶችን እኛ አይደንቲፋይ አድርገናል፣ በእነዚህ ላይ ኢንቨስትመንት ለማድረግ አቅም ስለሌለን እናንተ ብትረዱን የራሳችንም አቅም ተጠቅመን አስተማማኝ የሆነ ህዝብን ማዕከል ያደረገ ልማት እናደርጋለን ብለው ቢናገሩ የዓለምን ህዝብ እየሳቡ ይሄዳሉ የሚል እምነት አለኝ። ስለዚህ ጉብኝታቸው በጣም ጥሩ ነው፣ ስኬታማ እንዲሆንላቸው እመኝላቸዋለሁ።
ዶክተር አክሎግ ከጠቅላይ ሚኒስትር አብይ የዚህ የአውሮፓ የበርሊን ፎረሙና የፈረንሳይ ቆይታቸው በተጨማሪ ጀርመን የ233 ሚሊዮን ዩሮ የልማት ስራዎችን ኢትዮጵያ ውስጥ ለማከናወን፣ ፈረንሳይ የአይሮፕላን ጣቢያውን ለመገንባት የመቶ ሚሊዮን ዩሮ ወጪ ለማድረግ እንዲህ የመሳሰሉ ንግግሮችን እያደረጉ ነው ጠቅላይ ሚኒስትሩ እና ሁለቱ ሀገሮች ኢትዮጵያና የአውሮፓ ሀገሮች ያላቸው ግንኙነት ምን ትርጉም አለው ለመሆኑ እነዚህ ፍሰቶች ወደ ኢትዮጵያ የሚገቡ ከአውሮፓ?
እንግዲህ ኢትዮጵያ ጥሩ ጥያቄ ነው አቶ ሰለሞን። ኢትዮጵያ የሚጎላት ምንድን ነው የሚለውን ጥያቄ መጠየቅ አግባብ ነው። ኢትዮጵያ የሚጎላት የሰው ኃይል አይደለም፣ የተፈጥሮ ሀብት አይደለም። የሚጎላት አንዱ ነገር ካፓሲቲ ወይም ደግሞ አቅም፣ ፕሮጀክቶችን ኢምፕሊመንት የማድረግ አቅም፣
የማስፈጸም አቅም።
አዎ፣ የመፈጸም አቅም ችግር አለባት።
አድማጮች፣ ሰለሞንና እንግዳውን ዶክተር አክሎክ ቢራራ እናመሰግናለን። ቀሪው ማክሰኞ በመጪው በንግድና ምጣኔ ሀብት ይቀርባል። አሁን ሴቶችና ቤተሰብ።
በዜናው እንደሰማነው ሴቶችን በሰላምና በልማት የሚኖራቸውን ተሳትፎ ለማስፋትና ለማጉላት የታለመ አገራዊ ንቅናቄ ተወጥኗል። ወይዘሮ ሳህለወርቅ ዘውዴ ለፕሬዝዳንትነት መሰማያቸውን ተከትሎ አስተያየቷን ካካፈለቻት እንግዳ ጋር ያደረገችውን ውይይት የመጨረሻ ክፍል ነው ቆንጅት ታዬ ይዛ የቀረበችው። ወይዘሪት እስከዳር ሞላ በሐረማያ ዩኒቨርሲቲ መምህር ስትሆን የሴቶች ለብዙ ትላልቅ የስልጣን ቦታዎች መብቃት ከሰላም አኳያ አንድምታው ምን ይሆናል? ወይዘሪት እስከዳር ትቀጥላለች።
አማራጭ ይሰጠናል፣ አማራጭ አስተሳሰብ፣ አማራጭ አመራር ይሰጠናል። እንደ ከዚህ በፊቱ እንደተለመደው በኃይል በጉልበት በቁጣ አገር መግዛት ከሚባለው አስተሳሰብ የተለየ ፐርስፔክቲቭ ይሰጠናል ብዬ አስባለሁ። አንዱና ትልቁ ነገር ይሄ ነው። ሁለተኛው ነገር ሴትም ባይሆኑ እኮ አማራጭ መሪዎችን ወደ ቦታው ማምጣት ባይትሰልፍ የለውጡ አካል ይመስለኛል፣ አሁን ባለው የኢህአዴግ አመራር ውስጥ ማለት ነው። ስለዚህ ሴቶች ከመምጣታቸው ጋር እና የአገር ሰላም መደፍረስ፣ አንዳንድ ቦታዎች ግጭቶች አሉ እንዴት ነው የሚባለው ነገር እኔ የሴቶችን አቅም አሁን በተለይ ከመጡት ጋር ከመጠራጠር የሚመጣ ጥያቄ ይመስለኝ። አቅማቸውን እየተጠራጠር ነው ወይ ብለን ራሳችንን ቆም ብለን እንጠይቅ።
ወይም ደግሞ በሌላ መልኩ አቋረጥኩሽ እንጂ በሌላ መልኩ ደግሞ ሴቶች ካላቸው የህይወት ልምድ የእናትነት የቤተሰብ ኃላፊነትና ከመሳሰለው አኳያ ነገሮችን በስምምነት ችግሮች ሲመጡ በስምምነት የመፍታት የማስታረቅ ህይወት ስለሆነ ህይወታቸው ያ ጠቀሜታው ምን ያህል ይሆናል በዚህ አሁን ባሉበት የኃላፊነት ቦታ ከሚለውም አንጻር መታየት የሚኖርበት ይመስለኛል። በደካማነት በማሰብ ነው ወይ ከሚለው ሌላ
አመራራቸውም
በዚህ አስተሳሰብ ይፈትጉታል ብዬ አስባለሁ።
ይቃኙታል፣ በዛ አስተሳሰብ
ይቃኙታል። እና በሱ መቃኘቱ ለእኛ እንደ ጥሩ ነገር መወሰድ አለበት ብዬ አስባለሁ። ሰላም ፈላጊነት፣ ሩህሩህነት፣ የሰው ልጅ ላይ ጉዳትን ማየት አለመፈለግ፣ ሁሉም ሲጠቀም መመልከት መቻል፣ እናትን መውደድ፣ አገርን መውደድ ከሚለው አስተሳሰብ ጋር የተገናኘ ስለሚሆን ይህንን አስተሳሰባቸውን ከአመራር ብቃታቸው ጋር ቢያዳግሉት ቢቃኙት ጥሩ ነገር የሚመጣ ይመስለኛል። እንግዲህ እስኪ ከዛ ደግሞ እኔ አሁንም ወደዚህኛው ለመልሰሽ እና በጣም የተለየ ነገር ብዙም መጠበቁም ደግሞ እነሱን ኦቨርዌልም እንዳያደርጋቸውም እሰጋለሁ። በቃ አንድ ሰው አንድ ፕሬዚደንት ተሾመ ወደሚለው ብናይ፣ ምክንያቱም ሁለት ኃላፊነት እንዳንሰጣት፣ አንድ ፕሬዚደንትነቱ ነው፣ ሁለተኛ ደግሞ ሴት ሆና ምን ታመጣ ይሆን የሚለው ኤክስፔክቴሽን ትንሽ ኦቨርዌልም እንዳያደርጋቸው እሰጋለሁ። በቃ ልክ እንደ አንድ ሰው አገርን ሊመሩ በችሎታቸው በሚያውቁት መጠን መጡ። እንደው ስህተት እንኳን ቢሰሩ ሰው ስለሆኑ ስህተት ሰሩ፣ ጥንካሬም ቢኖራቸው ሰው ስለሆኑ ጥንካሬ አላቸው ወደሚለው ትኩረት ብንሰጥ ደስ ይለኛል። ከሚጨምሩት ቫሊ በተጨማሪ ማለት ነው።
ከአሁን በፊት በቀደመው የሚኒስትሮች ሹመት ላይ ያነጋገር ናቸው ምናልባትም ገምታለሁ ከአንቺ እድሜ በላይ የሆኑ በእናትነት በአያትነት ደረጃ ያሉ በሴቶች መብት ተሟጋችነት ቀደምት የሆኑ ሴቶችን አነጋግረን ነበር እና ልክ አሁን አንቺ እንዳልሽው ሴቷ ተሾመች እኮ ሴቷ ምን ልታደርግ ነው በሚል መነጽር መታየት የለባቸውም እነዚህ ሰዎች። አንድ ሰው አንድ ብቃት ያለው ሰው ተመረጠ ብለን ማየት ነው የሚገባን። ያንን በሴትነቷ መነጽር እያየን ጭንቅ ውስጥ መክተት የለብንም። እንደውም መደገፍ መበረታታት ነው ያለባቸው። ምክንያቱም እስካሁንም እዚህ ደረጃ ላይ ለመድረሳቸው በመርፌ ቀዳዳ የመሽሎክ ያህል ነው። እያንዳንዱን የደረሱበትን ደረጃ እየተፈተኑ የመጡ ሴቶች ናቸው ብለው ከራሳቸው ተሞክሮ አንጻር ነበረ ሲገልጹልን የነበረው እና ልክ አንቺ እንዳልሽው ነው አሁን
ተመሳሳይ ሀሳብ ነው ያለኝ እኔም።
ይሄ ታሪክ ከተማሪዎችሽ አኳያ ከአዳዲስ ብቅ ከሚሉ ሴቶች ልጆች አኳያ ምን አይነት ያስተሳሰብ ለውጥ ያመጣል? እስካሁንስ ያስተዋልሽው ነገር አለ ወይ?
የሚገርምሽ የሆነ ወርክሾፕ ነበረ፣ አንድ ፕሮጀክት እየሰራን ነበረ፣ የመዝጊያ ወርክሾፕ ያደረግን እና ብዙ ተሳታፊዎችን ጠርተን ነበር እና ልክ በሻይ ሰዓት ረፍታችን ስንወጣ ነው ይሄ ዜና የወጣው እና አዳራሽ ውስጥ ስናወራው የነበረው ነገር ትንሽ የወንድ ተሳታፊዎቻችንን ቅሬታ አስገብቷል ይመስለኛል። የስርዓተ ጾታ እኩልነት እያለን ሁል ጊዜ እናወራለን እና የእኛ አብረውን የሚሰሩ ወንዶች አስተሳሰብ ደግሞ ምንድን ነው?
ሴት ሴት አትበሉ
ጠይቁት፣ ቱማች ነው ቱማች ነው፣ እየበዛ ነው እና ኦሬዲ የተሳካ ነገር ነው እየጠየቃችሁ እያንኳኳችሁ ያላችሁት ብለው ያስባሉ። እና ልክ ስንወጣ አንደኛው ጎተጎተኝ እና ትከሻኝ መስቶ አየሽ ሴት ፕሬዚዳንት መረጥ እና አለኝ ማለት ነው። ያ ምን ለማለት ፈልጎ ነው? በቃ ይበቃል እንደ ማለት ነው።
ምን ትፈልጋላችሁ ከዚህ በላይ ነው?
አዎ ምን ትፈልጋላችሁ ከዚህ በላይ አለኝ ማለት ነው። እና አብዛኞቹ የሚያጋጥሙኝ ሰዎች ትሬኒንግን ስሰጥ ሳስተምርም እንዲህ አይነት ሪያክሽን ያጋጥመኛል። በቃ እኩልነት እኮ በቃ መጥቷል። ትምህርት ተፈቅዶላችኋል፣ እየተማራችሁ ነው፣ ስራ እየተወዳደራችሁ ነው፣ ምንድን ነው የምትፈልጉት ይባላል። ያ የሚመጣው የሚመስለኝ በትክክል አለመረዳት ነው፣ የስርዓተ ጾታን ጉዳይ አለመረዳት ነው፣ ለመረዳትም ፍላጎት አለማሳየት ይመስለኛል። እና እነዚህን ሰዎች ማየታችን የሚፈጥረው ሚክስድ የሆነ ስሜት ነው በሰዎች ዘንድ። እንዳልኩሽ የጥርጣሬ ስሜት አለ። ዶክተር አብይ ምን አስቦ ነው ራሱን በሴቶች የከበበው? ራሱ በራሱ ስልጣኑ ሁሉ ራሱ ሊይዘው ነው እንዴ? ያ ማለት ሴቶች በሙሉ ድራይቭ ይደረጋሉ ማለት ነው። ይህ ጉልበት በትክክል ስልጣኑ እጃቸው ላይ የለም ብሎ የማሰብ ሪያክሽን።
አሀ እሳቸው በሚነግሯቸው መሰረት የሚሄዱላቸውን ሴቶች ነው ዙሪያቸውን ያደረጉት ከሚል ነው።
ዶክተር አብይ ሴቶችን የሰበሰበው እሱ እንደፈለገ ፓወሩን ድራይቭ ሊያደርገውና ቻሌንጅ የሚያደርጉትን ሰዎች ስለማይፈልግ ነው። ያ ማለት ሴቶች ቻሌንጅ አያደርጉም፣ ሴቶች እርግጠኛ አይደሉም፣ የሊደርሽፕ ስኪላቸውም ያን ያህል አይደለም ብሎ ከማሰብ ይመጣል።
የፕሬዚዳንሲውም ምርጫ አሁንም የሰዎች ዘንድ ያለው እንትን ምንድን ነው? ወይም የፕሬዚዳንቱ ስልጣን እኮ ያን ያህል ብዙም እንትን አይደለም ያስ ይባላል። በተቃራኒ ደግሞ ሴቶች ተሰብስበው እየጨፈሩ ትመለከቻል በደስታ አለምሽ ዛሬ ነው ዛሬ እያሉ ማለት ምን ያህል ውስጣቸው ደስታ እንደፈጠረላቸው ምን ያህል ሲፈልጉት የኖሩት እንደሆነ። ኦኬ አብዛኛው ሰው ይሄው ሴቶችን እንፈልጋለን ሊደርሺፕ ውስጥ እንዲመጡ ግን አይመጡም ይሉናል። በትክክል ግን ፈልገናቸዋል? በትክክል ነገሮች
እድል ተሰጥቷቸዋል ወይ? አዎ
እድል ውስጥ ተሰጥቷቸዋል። እድል ስንሰጥ
እድል ስንሰጥ ብለዋል። ወደፊት ሙሉ ዝግጅቱን በድረገጻችን ላይ ታገኛላችሁ። አድማጮች፣ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዳነች ፍስሐዬ ነን። በእኛ በኩል ሰላም፣ ደህና ደሩ። አሁን ትግርኛ ይቀጥላል።